ይህ የአሜሪካ ድምፅ ነው። በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም እንደምን አመሻችሁ የተከበራችሁ አድማጮቻችን። የዕለተ እሁድ ሰኔ 12 2014 ዓ.ም ምህረት ፕሮግራማችንን ይዘን ቀርበናል። መሰናዶቻችንን ባጭሩ ላስተዋውቅ። ዛሬ በተለያዩ የዓለም አካባቢዎች የአባቶች ቀን እየተከበረ ነው። አባቶች ሁሉ እንኳን አደረሳችሁ።
አባቶች ያላችሁ ነው፣ ለእናቶችም ያላችሁ ነው። በጋራ በማሳደግ በሚያወጡ ውስጥ እነሱም ተመሳሳይ ኃላፊነት እንዲወስዱ ወደፊት የቤተሰብ ፍቅር እንዲኖራቸው ለቤተሰብ ያለው ዋጋ በልጆች አስተዳደግ ውስጥ አባት እናት ያላቸውን ድርሻ በደንብ አይተው እንዲያድጉ ይረዳል።
እለቱን በሚመለከት ከተቀናበረ ውይይት የተቀነጨበ ነው። ሌሎችም በርከት ያሉ ዝግጅቶች አሉን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን የማስተናግዳችሁ ቆንጂት ታዬ ነኝ። አብራችሁ እንድታመሹ ከወዲሁ እንጋብዛለን። የዓለም ዜናዎች ይቀድማሉ። መልካም ምሽት።
እንደምናመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሴኔጋል መንግስት የተቃዋሚ ፓርቲ እጩዎችን ከታቀደው የህግ አውጪዎች ምርጫ ለማገድ መወሰኑን ተከትሎ በሀገሪቱ ውስጥ ያለው ውጥረት ጫፍ ላይ መድረሱ ተነገረ። በሺዎች የሚቆጠሩ ዜጎች ለተቃዋሚው ፖለቲከኛ ኦስማን ሶንኮ ድጋፋቸውን ለመስጠት ፕሬዚደንት ማኪ ሳላ ተቀናቃኛቸው በምርጫው እንዲሳተፉ እንዲፈቅዱ ለመጠየቅ ወደ ጎዳና ወጥተዋል። አርብ ዕለት ተቃዋሚ ሰልፈኞች የመኪና ጎማዎችና የፕላስቲክ ቅርጫቶችን በእሳት ማያያዛቸውን ተከትሎ የዋና ከተማዋ ዳካር ደቡባዊ መንደሮች በጭስ ታጥነው ውለዋል። ሰልፈኞች ላይ የወረደው የአስለቃሽ ጭስ እንዲበታተኑ አድርጓቸዋል። ቆየት ብለው ድጋሜ ወደ ጎዳና የተመለሱት ተቃዋሚ ሰልፈኞች ማኪሳል አምባገነን ነው እያሉ ሲጮህ ተሰምተዋል። በፖሊሶች ላይም ድንጋይ ወርውረዋል። በሀገሪቱ ውስጥ ቁጣ ያየለው የሴኔጋል የህገ መንግስት ምክር ቤት በሐምሌ 31 2022 የጎርጎሳውያኑ ዘመን ምርጫ ላይ ለመሳተፍ የተሰጠውን የተቃዋሚ እጩዎች ዝርዝር አለመቀበሉን ተከትሎ ነው። ይህ ውሳኔ በበኩሉ የተቃዋሚ አመራሩ ሶንኮና ሌሎች ተቀናቃኞች በምርጫ እንዳይሳተፉ ያግዳቸዋል። የምርጫ ውጤት በአሁኑ ጊዜ በፕሬዚደንቱ ፓርቲ የበላይነት የተያዘውን 165 አባላት ያሉትን የሀገሪቱን ብሔራዊ ጉባኤ ስብጥር ይወስናል። የሩሲያ ኃይሎች ወደ ወደሟቸው ማይክላይቭ እና ኦዴሳ ከተሞች ዛሬ ማለዳ ያመሩት የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የእኛ የነበረን ሁሉ እንመልሳለን ብለዋል። ዘለንስኪ በደቡባዊ የዩክሬን ቀጠና የደረሰውን ጉዳት ከፍተኛ መሆኑን አመላክተዋል። የብዙዎቹን ቤት እንዳወደመ የሲቪል ተቋማትን አገልግሎትና ማኅበራዊ ክንዋኔዎች እንዳወከም አክለዋል። ሁሉም ወደ ነበረበት እንደሚመለስ ያላቸውን እምነት አጋርተዋል ዘለንስኪ። ሩሲያ ሕዝባችን ካለው የመኖር ምኞት በላይ የበረከቱ ወይንም የላቁ ሚሳይሎች የሏትም ብለዋል ዘለንስኪ። ይህ በእንዲህ እንዳለ የሰሜን አትላንቲክ የጦር ትብብር ኔቶ ዋና ጸሐፊ ጄንስ ስቶልተንበርግ በዩክሬን ያለው ጦርነት የተራዘመና ብዙ ውጪ የሚያስወጣ ሊሆን እንደሚችል አስጠንቅቀዋል። ቢልድ አም ሶንተግ ለተሰኘው የጀርመን ጋዜጣ ቃላቸውን የሰጡት ስቶልተንበርግ ጦርነቱ ዓመታትን ሊፈጅ ስለሚችል መዘጋጀት እንደሚያስፈልግ፣ ለዩክሬን የሚደረገው ድጋፍም ሊቀዛቀዝ እንደማይገባ አስረድተዋል። የግሪክ ነፍስ አድን ሰራተኞች ከመቶ በላይ ስደተኞችን እንዳዳኑ አስታወቁ። የግሪክ የባህር ጠረፍ ዘቦች ከመቶ የሚልቁ ስደተኞችን ማይክኖስ ከተባለችው በአይጋን ባህር ላይ ከምትገኝ ደሴት ዳርቻ ማስረፋቸውን አስታውቀዋል። አራቱ ግን የገቡበት አልታወቀም ብለዋል። የግሪክ የወደብ ፖሊስ የደረሱልኝ ጥሪን ተከትሎ ሶስት አነስተኛና አንድ መካከለኛ ጀልባዎችን በመላክ ከቱርክ ከተነሳው ሕጋዊ ካልሆነ ጀልባ ተሳፋሪዎችን ለማዳን ጥረት ማድረጉን ዘቦቹ ለኤፍፒ ተናግረዋል። የግሪክ የስደት ጉዳዮች ሚኒስትር በበኩላቸው በትዊተር ገጻቸው ላይ ስምንት ስደተኞች የገቡበት እንዳልታወቀ ገልጸው 104ቱ ግን በሕይወት እንደተረፉ አስታውቀዋል። ቱርክ የሰዎችን ሕይወት ለማትረፍና የሕገ ወጥ ሰዎች ዝውውር መረብን ለመበጣጠስ ከአሁኑ የበለጠ እንድትሰራም ጠይቀዋል። ዘገባው የኤፍፒ ነው። ዩናይትድ ስቴትስ ትናንት ቅዳሜ ጀምሮ ለጨቅላዎችና ለትምህርት ላልደረሱ ሕፃናት የሚሰጥ ክትባት መርሃ ግብር ክፍት አድርጋለች። በሚቀጥለው ሳምንት ጀምሮ መሰጠት የሚጀምረው ክትባት የሀገሪቱን የክትባት ዘመቻ ዕድሜያቸው ከስድስት ወር በላይ እስከሆኑ ሕፃናት ድረስ ያሰፋል። የበሽታዎች ቁጥጥርና መከላከል ማዕከል አማካሪዎች ለጨቅላዎች ክትባቱ እንዲሰጥ ያቀረቡት ምክረ ሐሳብ በማዕከሉ ዳይሬክተር ዶክተር ሮቼል ዋለንስኪ ፊርማ ጸድቋል። በርካታ ወላጆችና እንክብካቤ ሰጪዎች ሕፃናት ልጆቻቸውን ለማስከተብ ጓጉተዋል። በዛሬው ውሳኔ መሠረት ይህን ማድረግ ይቻላቸዋል ብለዋል ዋለንስኪ በመግለጫቸው። ለክትባቶች እውቅና የሚሰጠው የአሜሪካ የምግብና የመድኃኒት አስተዳደር ቢሆንም ለማን መሰጠት እንዳለበት የሚወስነው ግን የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ነው። ክትባቶቹ ሕፃናትን ለአልጋ ከመዳረግ ከሞት ብሎም እስካሁን ግልጽ ካልሆነ ከተራዘመ የጤና እክሎች እንደሚታደጓቸው የሲዲሲ አማካሪዎች ቡድን ገልጿል። ዘገባው የአሶሼትድ ፕሬስ ነው። በስተመጨረሻም አሜሪካውያን በየዓመቱ በወርሃ ሰኔ ሶስተኛ እሁድ የሚዘከረው የአባቶች ቀንን እያከበሩ ይገኛሉ። ይሄ ቀን የቤተሰብ አባላት ለአባቶች ያላቸውን ክብር የሚገልጹበት፣ አባቶችን በስጦታ የሚያንቆጠቁጡበት፣ ሬስቶራንቶች አባቶች ለግብዣ ይዘው በወጡ ቤተሰቦች የሚጨናነቁበት ነው። history.com የተሰኘው ታሪክ መዝጋቢ አውታር የመጀመሪያው አባቶች ቀን የተከበረው በጎርጎሳውያኑ ሐምሌ 8 1908 እንደሆነ ይጠቁማል። በወቅቱ በምዕራብ ቨርጂኒያ የሚገኘው ቤተክርስቲያን መሞንግ በሚባል ስፍራ ፌርሞንት የድንጋይ ከሰል ማምረቻ ላይ በደረሰ ፍንዳታ ሕይወታቸውን ላጡ 362 ወንዶች መታሰቢያ ስነስርዓት አዘጋጅተዋል። ስነስርዓቱ አንዴ እንዲደረግ እንጂ በየዓመቱ እንዲከናወን የታቀደ አልነበረም። አውታሩ እንደሚያወሳው በቀጣዩ ዓመት ሳኖራ ስማርት ዶድ የተባሉ ሚስታቸውን ባጡ አባት ያደጉ ሴት የስፓኪን ዋሽንግተን ከተማ ነዋሪ በየዓመቱ የአባቶች ቀን እንዲከበር ማህበረሰቡን ማግባባት ጀምረዋል። ተሳክቶላቸዋልም። በ1910 የጎርጎሳውያኑ ዘመን የዋሽንግተን ግዛት የመጀመሪያውን ግዛት አቀፍ የአባቶች ቀን አክብረዋል። ይህ ስነ ስርዓት ቀስ በቀስ በመላ አሜሪካ ተስፋፍቷል። አውታሩ በየዓመቱ አሜሪካውያን በዚህ ቀን ከ1 ቢሊዮን ዶላር በላይ ገንዘብ ለአባቶች በሚሰጥ ስጦታ ላይ እንደሚያፈሱ አስታውቋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚህ ናቸው። ቀሪ የእሁድ ምሽት ዝግጅቶቻችንን ተከታተሉ።
የዓለም ዜናዎቹን አደመጥን። በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው እያደመጣችሁ ያላችሁት። አብራችሁን እንድታመሹ በድጋሚ እንጋብዛለን።
ሞር ወደ ዘመናዊ የገባበት ደግሞ ከምገልገለ መስቀል የሚዘፈን እሱ ትንሽ ወደ ባህላዊ ሙዚቃ ሲገባ እሱን አስታወቀው። ከዛ ነክባ ባይለን ወዛሜ ዘው ይደሮ ያለ ትልልቅ ባህላዊ ሙዚቃዎች ትግርኛ ተጫውተዋል። የሁሉ ሰው የሚያውቀው ስራዎች ናቸው።
በቅርቡ በሞት የተለየውን የአርቲስት ዳዊት ነጋን የህይወት ታሪክ ከሚዳስስ ዘገባ የተቀነጨበ ነው። አብራችሁ እንድታመሹ በአክብሮት እንጋብዛለን። ወደ ቀዳሚው የአባቶች ቀን ዝግጅት እንሻገር። ዛሬ በተለያዩ የዓለም አካባቢዎች የአባቶች ቀን የሚከበርበት ቀን ነው። ይህ ቀን ለመጀመሪያ ጊዜ የታሰበው እንደ አውሮፓውያን አቆጣጠር በ1908 አንዲት አባቷን የምትወድ ሴት ያለ እናት ብቻውን እሷን ጨምሮ 6 ልጆችን ያሳደገውን አባቷን ምስጋና ይገባዋል ስትል በዋሽንግተን ወጣቶች በተሰበሰቡበት ካከበረች በኋላ መሆኑን ታሪክ ቢናገርም በሀገር ደረጃ መከበር የጀመረው ግን በአውሮፓውያን በ1972 በወቅቱ የአሜሪካ ፕሬዚደንት የነበሩት ሪቻርድ ኒክሰን በየዓመቱ ሰኔ በገባ ሶስተኛው እሁድ ላይ የአባቶች ቀን ተብሎ እንዲከበር በፊርማቸው ካጸደቁ በኋላ ነው። በኢትዮጵያም በተለይ ከጥቂት ዓመታት ወዲህ አባቶች በቤተሰባቸው በልጆቻቸው በዚህ ዕለት ይታሰባሉ፣ ይወደሳሉ። ስመኝሽ የቆየ ይህንን ቀን በማስመልከት በአሜሪካ የሚኖሩ 2 አባቶችን ጋብዛ ስለ አባትነት በተለይም ደግሞ በአሜሪካ ሲኖር ስላለው ተጨማሪ ኃላፊነት አወያይታቸዋለች። ቀጥሎ ይቀርባል።
ሰኔ 11 ወይም ከፊታችን ያለው እሁድ የአባቶች ቀን የሚከበርበት ዕለት ነው። ዕለቱ አባቶች ለቤተሰቦቻቸው ደህንነት የሚያደርጉት ማንኛውም አባታዊ አስተዋጽኦና ድካማቸው የሚታሰብበት፣ ምስጋናና ፍቅር የሚገለጽበት ቀን ነው። ፕሮግራማችን ለምትከታተሉ አባቶችም እንኳን ለአባቶች ቀን አደረሳችሁ እያልን በአባትነት ዙሪያ ለመወያየት 2 እዚህ ሀገር የሚኖሩ እንግዶችን ጋብዘናል። የመጀመሪያው እንግዳዬ አቶ ሲሳይ ደንቦባ ይባላል። የ10 ወር የ9 ዓመትና የ11 ዓመት ልጆች አሉት። ሁለተኛው እንግዳዬም ሳምሶን ከፍ ያለው የ3 ዓመት የ7ና የ8 ዓመት 3 ወንዶች ልጆች አባት ነው። በቅድሚያ ሁለታችሁም እዚህ ስለተገኛችሁ አመሰግናለሁ። እንኳን ለአባቶች ቀን በሰላም አደረሳችሁ።
እናመሰግናለን ጋዜጠኛ።
እሺ እንግዲህ ሲሳይ ካንተ ልጀምርና አባቶች ልጅ በማሳደግ ዙሪያ ያላቸው ሚና ምን አይነት ነው? አንተ በግል ልጆችን በማሳደግ ሂደት ውስጥ ያለህ ሚና ምን ይመስላል?
እሺ አመሰግናለሁ። በቅድሚያ እንኳን ለአባቶች ቀን አደረሳችሁ ማለት ፈልጋለሁ ሁሉንም አባቶች። በተለይ እኔም ለልጆቼ ጥሩ ሞዴል እንድሆን አድርጎ ያሳደገኝ አባቴን የስድስት ልጆች አባት ነው። ቀደም ስታነሽ ነበር ስለ አባቶች ቀን አመስግን ፈልጋለሁ። እንግዲህ ያንተ ድርሻ ምንድነው ላልሽው፣ በእውነት ባለንበት ሀገር አሜሪካን ተጣቂው ኑሮ ሌላ አጋዥ የሌለበት ነው። ባለትዳር ባልና ሚስት ሁሉንም ቀዳዳቸውን አብረው የሚደፍኑበት አብረው የሚኖሩበት የአኗኗር ዘይቤ ያለበት ሀገር በመሆኑ እንግዲህ ወላጆች ትልቅ ድርሻ አላቸው። አባትም እናትም በልጆች አስተዳደግ ውስጥ ትልቅ ጉልህ የሆነ ድርሻ አላቸው። አኗኗር ዘይቤ ነው። በዚህ መሰረት እንግዲህ ከምን ልጀምር? ከእርግዝና ይጀምራል ልበልሽ? ምክንያቱም በእርግዝና ወቅት እናት ብዙ ጫናዎችን የምታስተናግድበት ጊዜ በመሆኑ በማህፀን የተሸከመችውን ልጅ በያዘች ጊዜ አስፈላጊውን እንክብካቤ የሞራልን የመንፈስን ስራ በማገዝም በዚህ ሁሉ ይጀምራል። ከዛ በኋላ እንግዲህ በወሊድ ጊዜ እዚህ ሀገር በጣም ደስ ይላል። አብሮ ሆኖ ከእናት ጋር አብሮ ሆኖ ከማማት በስተቀር እንግዲህ አብዛኛውን ነገር አብሮ ተጋርቶ የማሳለፍ ጊዜ አለ። እናት የማድረስ ጊዜ አለ። ምክንያቱም ሌላ ሰው የለም። ምናልባት አንዳንድ ሰው ድንገት ሞት ቤተሰቡ እናት አባቱ መጥቶለት አጠገቡ የሆነ ሰው ካልሆነ በስተቀር እንደምታውቂው እናቶችን አርሶ ልጅ ዳይፐር ቀይሮ አጥቦ በማስተኛቱ በማጥባቱ ምናልባት ከጡት በተጨማሪ ፎርሙላም የተባለች ከሆነ ይህን ሁሉ ማድረግ የአባቶች ኃላፊነት ነው። እኔ ልጆቼ እንግዲህ አዲስ ልጅ ስላለኝ መልሶ ስላስታወሰኝ ይህን ሁሉ ያነሳሁት፣ ነገር ግን ልጆቼ ተለቅ ያሉም አሉኝ የ9ና 11 ዓመት በመሆናቸው እነሱ ደግሞ የሚፈልጉት ብዙ አክቲቪቲ አለ። አብሮ ትምህርታቸውን ማስጠናት፣ አብሮ መሆን፣ ሌሎች ተጨማሪ ትምህርቶችን እዚህ ሀገር ከየትም የሚያገኙት ነገር የለም። ሁሉ ነገር ቤታቸው ነው። ኢትዮጵያ እንኳን ማህበረሰቡ ያስተምራል፣ ዘመድ አዝማድ ያስተምራል፣ በዛ ሁሉ ነገር ውስጥ ይማራሉ። እና እዚህ ግን በመንፈሳዊውም እንዲማሩ ቤተክርስቲያን መውሰድ፣ በጸሎት አብሯቸው መጸለይ፣ ማርያምን ማስተማር፣ የሀገራቸውን ባህል እንዲያውቁ የሀገራቸውን ፊደል ቋንቋ እንዲለዩ ይሄን ማስተማር ሁሉ የሚፈልግ ነገር አለ። ፊደላቸው መውሰድ መመለስ ጨምሮ እና በእንደዚህ አይነት ነገር እንግዲህ የምችለውን ለማድረግ ሞክራለሁ። አንተ ብለሽ ስለጠየቅሽኝ አይ ቲንክ ብዙ አባቶች ይህንኑ እንደሚያደርጉ ነው ማስተውለው። እዚህ ሀገር
ልክ ነው። እስኪ ምናልባት የሳምሶንንም ልምድ እንስማ እና አሁን ኢትዮጵያ ውስጥ በተለይ ያለው የአባትነት ኃላፊነት አሁን ሲሳይ ከገለጸው ትንሽ ለየት ይላል። ብዙ ነገሮች ለእናት የሚሰጥ ኃላፊነት ነው። አንተ ሳምሶን ከልጆች ጋር ያለህ ቁርኝት ምን ይመስላል? አብዛኛው ኃላፊነት ያንተ ነው ወይስ የእናታቸው ነው?
እሺ አመሰግናለሁ ጋዜጠኛ ስመኝሽ፣ ፕሮግራምሽ ላይ እንግዳ ስላደረግሽኝ በጣም ደስ ብሎኛል። ጠበሽትልን እንግዲህ በአብዛኛው ብሎታል ወንድሜ፣ እዚህ ሀገር ተመሳሳይ ነገር ነው ያለን። እንግዲህ በተፈጥሮም ይሁን እንግዲህ የትም ብንሄድ የልጆች ኃላፊነት ጉዳይ ሞስትሊ የሚወድቀው ወደ እናቶች ነው። ኢቨን ዘመናዊም ዓለም ውስጥ እንኳ ቢኮን የእነሱን ያህል ጫና የእነሱን ያህል አስተዋጽኦ አለን ብዬ ለመውሰድ ይከብደኛል። ግን የተሻለ ካሳለፍ ነው ኤክስፒሪየንሳችን ሀገራችን ከምናየው ከነበረው የተሻለ መተጋገዝ እዚህ ሀገር አለ። ሰው ልጆችን በተቻለ መጠን ለምሳሌ አንዱ የሚሰራ ከሆነ ሌላኛው የማይሰራ ከሆነ የሚሰራው ሰው ከስራ በኋላ የማይሰራውን ሰው ወይ ደግሞ የቤቱን ስራ በአብዛኛው የሚሰራውን ሰው ማገዝ፣ አብሮ ነገሮችን ማስኬድ እና እዚህ ሀገር ደግሞ ያው እንደምታውቂው ብዙ ሩቲኖች አሉ። ኢትዮጵያ እንደ ቴክሸር የምናያቸው ልጆችን ወደ አክቲቪቲዎች መውሰድ፣ ማስጠናት፣ ከነሱ ሶከር መጫወት፣ እንደዚህ እንደዚህ ግድ ናቸው እዚህ ሀገር እና እነሱ ላይ ማድረግ ጨምሮ እንረዳዳለን። ግን እንዳልኩሽ የእናታቸውን ክሬዲት ወስደን አልፈልግም። እሷ ናት ብዙውን ነገር የምትሸከመው።
ሳምሶን እንዳልከው እንግዲህ በባህልም በልምድም እናቶች ናቸው ብዙ የልጅ የማሳደግ ኃላፊነት የሚጣልባቸው። በእርግጥ ቅድም ሲሳይ እንዳለው እዚህ ሀገር ከተመጣ በኋላ ለየት ያሉ ነገሮች ያሉት መስለኛል እና ምናልባት እሱ ላይ ተጨማሪ ሲሳይ ወደ አንተ ልመለስ እና በኢትዮጵያ እንግዲህ አንተም ኢትዮጵያ ውስጥ ስታድግ የአባትነትን ሚና በማደግ ውስጥ አሳልፈህ አይተኸዋል እና እዚህ ሀገር ያለው የልጅ አባትነት ያለው አስተዳደግ እና ኢትዮጵያ ውስጥ ያለው በምን ይለያል?
ብዙ የሚለይ ነገር አለ። እውነት ነው። ቅድም እንደተነሳው ምናልባት ወደ እሱ ከመሄዴ በፊት ቅድም እኔም ሳላነሳው የእናቶች ሚና ምንም በዚህም ሀገር ብንሆን በጣም እጅግ ከፍተኛ ነው። ምንም ከአባቶች ጋር የሚገናኝ አይደለም። እንደው የተወሰነ ድርሻ አለን የሚለውን ለማንሳት ነው እንጂ ግን እኔ የአኗኗር ዘይቤውም ልዩነት አለው ብዬ አስባለሁኝ። አሁን በእኔ አስተዳደግ ውስጥ አባቴ የነበረው ሚና ትልቁን ሮል ውጭ ያለውን ስራ መስራት ነው ስንል እሱ ራሱ በልጆች አስተዳደግ ውስጥ ትልቅ ሚና አለ ብዬ አስባለሁ። ምክንያቱም አባቴን ትልቅ ሮል ሞዴል አድርጌ ነው የምወስደው። ጠዋት በሌሊት ወጥቶ ማታ በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ 2 ሰዓት ድረስ ሰርቶ ነው የሚገባው እና እንደዛ ለፍቶ ሰርቶ የሚገባ አባት ምናልባት የሚኖረው ጊዜ በሳምንት አንድ እሁድ ልጆቹን ቤተክርስቲያን መውሰድ ከዛ ጋር ባለው አክቲቪቲ ውጪ ብዙ ነገር ለማድረግ እድል የሚሰጥ አይደለም። አይ ቲንክ እሱ ይመስለኛል እኔ አንዳንዴ። ሁለተኛ ደግሞ ሌሎቹን ጋፖች የሚሞላም ደግሞ አካል አለ ኢትዮጵያ ውስጥ። ማህበረሰቡ ሪስፖንስብል ነው ለልጆች። እኛ ባደግንበት ጊዜ ውጪ ወጥተሽ ስትጫወች ብዙ ነው ሁሉም ሰው ይመለከተዋል ስላንቺ እና ያንን ጋፕ የሚሞላ ስላለ ይመስለኛል ምናልባት እዚህ ሀገር ሪኳየር እንደሚያደርገው አንድ ነገር ፍላጎቱ ሲኖር ነው አይደለም ለማሟላትም ግዴታ ሲኖር ነው የሚካሄደው። እና እኔ ቀላል ነው ብዬ አላስብም። ኢትዮጵያም ያሉ አባቶች ኃላፊነት በጣም ከባድ ብዙ ያደርጋል። ነገር ግን እንዳልሽው እዚህ ስንመጣ ሌላ ሰው ስለሌለ ሌላ የሚተካ ስለሌለ
ኃላፊነቱ ይጨምራል። ልክ ነው። እንግዲህ ካለን ሰዓት አንጻር ሌሎችንም ጥያቄዎች ቶሎ ቶሎ እንድናስተናግድ እንግዲህ አሁን ባልነው መሰረት ያለውን ልዩነት ማሟላት ከኢትዮጵያ አባቶች ወደዚህ ሀገር ሲመጡ ለመቀበል ይህን ኃላፊነት ተጨማሪ የቤት ውስጥ ስራዎችን ለማገዝ ሲከብዳቸው ሊታይ ይችላል እና በምን መልኩ ነው ራሳቸውን ማላመድ ከአዲሱ ኃላፊነት ጋር የሚችሉት? ሳምሶን ወደ አንተ ልምጣ።
እሺ፣ አመሰግናለሁ ስመኝሽ። እንግዲህ ይሄ ትንሽ ከባክግራውንድም ጋር ይያያዛል። አንዳንድ ሰው ኢትዮጵያም ሆኖ ትንሽ እንደ አክቲቪቲ ያለው ወደ ኪችንም ገባ የሚል ሊሆን ይችላል አይደለ? እንደዚህ አይነት ሰው እዚህ መጥቶ እዚህ ደግሞ የተመቸ ነው ሞር እዛ ውስጥ ሄልፕ ሊያደርግ ይችላል። ግን ሌላው ነገር እዚህ ሲመጣ ያው ወንድሜ ሲታይ እንዳለው ብዙ ነገሮች በእናትና በአባት ላይ ነው የሚወጡት። ሌላ ሀልፍ የሚያደርግ ሰው አካባቢ ላይ ላይኖር ይችላል። ስለዚህ ግድ ነው ግድ መረዳዳት አለብን። አይ ዶንት ቲንክ አንድ ሰው ቁጭ ብሎ እናት ብቻ እንደው ይህን ሁሉ መከራ እያየች ኢንጆይ ያደርገዋል ላይፍ ነው ቢደሰትበታል አላስብም። ሶ ትንሽ መጣር ያስፈልጋል። አሁን ኢትዮጵያ እንደዚ አይነት ልምድ ያሌለው ሰው ከሆነ ፍላጎት ማሳየት ማሻሻል ይቻላል፣ ኢምፕሩቭ ማድረግ ይቻላል እና ፍላጎት ማሳየት። ከዛ ደግሞ ፍሬንድሺፑ ከልጆች ጋር ያለው ፍሬንድሺፕ አንደኛው ነገር ነው የምታተርሽው ነገር። እሱ ብዙ ጉልበት ይሰጥሻል። ከልጆች ጋር ያለው ፍቅር፣ ድሮ መፈራት ነበር አይደል በአባትና በልጅ መካከል ያለው፣ አሁን ደግሞ ፍቅር ነው ያለው እና ፍሬንድሺፑ ያጎብዝሻል። እና በተጨማሪ ሀገሩ እዚህ ሀገር ትንሽ ጥሩም ላይሆን ይችላል። የተለያዩ አይነት ባህሎች፣ የተለያዩ አይነት አስተሳሰቦች አሉ። ሶ ልጆችን ዝም ብለሽ የምትለቂ ከሆነ ወዴት እንደሚሄዱም ኮንትሮሉ ላይኖርሽ ይችላል። ስለዚህ ኃላፊነቱን አዎ። እና ልጆችን ታያቸዋለሽ፣ ሲያድጉ ትቀርጫቸዋለሽ። የአንቺ የፊውቸራቸውን የምታየው አሁን ከእነሱ ጋር ባለሽ ግንኙነት ነው። ሶ እነዚህ ነገሮች በጣም ትኩረት ሰጥተን እንደው ከዚህ ከተባህሉ ባሻገር የልጆቻችን የሚመጣውን ነገር ከኛ ነው የሚቀስሙት የሚያዩት። አሁን ሞስ ከቤት ነው እና እነሱን ነው።
ሲሳይ ወደ አንተ ልመለስ እና ከዚህ ጋር በተያያዘ የቤተሰብ ሚና አለው ብዬ አስባለሁ እና እናት አባት አብሮ በሚኖርበት ጊዜ ወንድ ልጅ ጓዳ ይግባ ከባህሉ አንጻር አሁንም ሊሉ ይችላሉ እና የቤተሰብን አመለካከት መቀየር የሚቻለው እንዴት ነው?
ጥሩ ጥያቄ ነው ያነሳሽው ስመኝ። እውነት ነው አንዳንድ ቤተሰቦች ምናልባት እንዲህ አይነት አስተሳሰብ እኔ ምናልባት ኋላ ቀር አስተሳሰብ ብለው ጥሩ ይመስለኛል እና አለ። ግን ይሄንን ማድረግ የሚችለው አይ ቲንክ ሰርቶ በማሳየት ነው። አንተ ያለውን ለውጥ በማሳየት ነው። እንደዚህ አብሮ በመሆንነት ውስጥ የቤተሰብ ፍቅር ይጠነክራል። ልጆች ጥሩ ነገር ተምረው ያድጋሉ። ያንን ያስተሳሰብ ለውጥ መጀመሪያ ራሱ መቀበል አለበት። ቅድም የምላችሁ ጥያቄ ትልቁ ነገር መሰረቱ እሱ ነው። ያንን ደግሞ በተግባር በማሳየትና የሚያመጣውን ለውጥ ያለውን ፍቅር በቤቱ ሲያዩ ቤተሰቦች እንዲህ አይነት አመለካከት ቢኖራቸውም በቀላሉ የሚሸነፉ ይመስለኛል።
እንግዲህ ልጆች ከአባት ጋር ያላቸው ቅርኝነት መጥበቅ ኃላፊነት የአባት ከእናት እኩል መወጣት በልጅ አስተዳደግ ላይ በልጆች ውስጥ ሊኖረው የሚችለው በህይወታቸው ውስጥ ያለውን ሚና ትንሽ ቀደም አድርገህ ሳምሶን ገልጸህልናል። ምናልባት የምትጨምረው ካለ ጨምርና እስቲ አባቶችን ቀን በምን መልኩ ነው የምታከብረው?
እንግዲህ ስምንሽ ሰሞኑን ትንሽ ወንድ ላጤነት ስሜት የተሰማኝ ነው። ኢትዮጵያ ልኪያቸዋለሁ እና ስለዚህ ባሉበት መልካም ነው የምንላቸዋለሁ። በጣም ጥሩ ልጆች ና ያሉኝ። ከዛ በተጨማሪ እናታቸው በጣም ጥሩ እናት ናት እና እሷንም በዚህ አጋጣሚ ለማመስገን እፈልጋለሁ። ጥሩ ልጆች ነው ያመጣችልኝ እና ቅድም እንዳልኩት ነው ከልጆች ጋር የሚኖርሽ ቁርኝት ካሁኑ ስፔሻሊ ኤርሊ ኤጅ ላይ ካልመሰረትሽው ከፍ ሲሉ ማምጣት ትቸገሪያለሽ እና ያኔ ደግሞ የዓለሙ ፈተና በሚመጣባቸው ጊዜ ሊወጡት የሚሞክሩበት መንገድ ሌላ ጥፋት ሁሉ ሊሆን ይችላል። ስለዚህ አስቀድመን ከእነሱ ጋር የምንመሰርተው መልካም ግንኙነት ለህይወታቸውም ጠንካራ መሰረት ይጥላል። በዛ ላይ ለአካባቢ ዋሽንግተን ዲሲ እንደምታውቂው ሶሳይቲው የኮሚኒቲያችን ጥሩ ነው። አብሮ የመሆን ነገር አለ። ሶ እሱን ነገር ሞር አብሮ ማስኬድ የቤተክርስቲያኖች ወይ ሌላ የጸሎት ቦታዎች ላይ ልጆቻችንን ማገናኘት እንዲያወሩ ማድረግ የእኛን ባህል የእኛን ቫሊዩ ከሌሎቹ ጋር አብረው ሼር ሲያደርጉ ይሄኛው ለእኔ ብቻ የተሰጠ አይደለም ዊርድ የሚሉት ነገር አለ በዚህ ሀገር፣ ግን ከሌሎቹ ጋር ሼር ሲያደርጉት ግን ይሄኛው ኖርማል ነው የሚለውን ነገር ዲቨሎፕ ያደርጋሉ እና እኛ በዛ መልኩ ልጆቻችንን እዚህ አካባቢ እናገናኛለን፣ እርስ በርስ ይማራሉ እና በሱ መልኩ ካላደረግ ነው ለፊውቸሩም በጣም አስቸጋሪ ነው ላለሁኝ ስምንጭ።
ሲሳይስ ምናልባት አንተስ የአባቶች ከልጆች ጋራ ቁርኝት መኖር በህይወታቸው ውስጥ በደንብ መገኘታቸው በእድገታቸውና ወደፊት በሚኖራቸው ህይወት ላይ ምን ሚና አለው ትላለህ? በዛው አያይዘህ ደግሞ የአባቶችን ቀን በምን መልኩ ነው የምታከብረው ከልጆች ጋር ከቤተሰብ ጋር?
ትልቅ ሚና አለው። ምክንያቱም የቤተሰብ ፍቅር አባቶች ያላቸው ነው፣ ለእናቶችም ያላቸው ነው። በጋራ በማሳደግ በሚያወጡ ውስጥ እነሱም ተመሳሳይ ኃላፊነት እንዲወስዱ ወደፊት የቤተሰብ ፍቅር እንዲኖራቸው ለቤተሰብ ያለው ዋጋ በልጆች አስተዳደግ ውስጥ አባት እናት ያላቸውን ድርሻ በደንብ አይተው እንዲያድጉ ይረዳቸዋል። እንዴት ነው የምታከብሩት ላልሽን፣ ያው ብዙ ጊዜ አባቶች ቀን ሲመጣ እዚህ ሀገር ከመጣሁ በኋላ ነው። ረጅም ዓመት ሆኖኛል፣ አንዳንድ ዓመት ሆኖኛል እዚህ ሀገር የአባቶች ቀን ማክበር የጀመርነው። እንግዲህ ለአባቶች ለሆኑ መልእክት እንልካለን፣ እንኳን አደረሰ እንባባላለን። አባቴም እንደዚህ ሁልጊዜ እንኳን አደረሰ መልእክቶች እልካለሁኝ። ልጆች ናቸው በአብዛኛው ቤት ውስጥ ያለውን ነገር የሚያዘጋጁት ከባለቤቴ ጋር፣ እነሱ ናቸው ሰርፕራይዝ የሚያደርጉን። እንኳን ደስ አለ አባቴ ብለው የሚጽፉት መልእክት በራሱ ውስጥሽ የሚፈጥርልሽ ደስታ ልዩ ነው እና በዛ አይነት መሰረት ነው የምናከብረው። በተለይ ደግሞ ሁልጊዜ የአባቶች ቀን ከሚካኤል ዓመታዊ በዓል ጋር ይገጣጠማል። ብዙ ጊዜ እኔ ያደግኩት ሚካኤል ቤተክርስቲያን ኢትዮጵያ ብዙ የማገግለው እንደዛ ነው ልጆች የሚሄዱት። ስለዚህ የቅዱስ ሚካኤል ንግስ በዓል የሰኔ ንግስ በዓል አብረን እናከብራለን። ከዛ በኋላ ደግሞ ከሰዓት በኋላ ባለው ደግሞ እግዚአብሔርን ከማመስገን አባታችን ሆኖ ያሳደገን ቅዱስ ሚካኤልን ከማመስገን ባሻገር ደግሞ የቤተሰብ ጊዜ እንደዚሁ ይኖረናል። እንደዛ ነው የምናከብረው።
እሺ፣ እንግዲህ ቀደም ሲል እንዳልነው አባቶች በቤተሰባቸው በልጆቻቸው በሚያደርጉት አስተዋጽኦ ምስጋና የሚሰጥበት ፍቅር የሚገለጽበት ቀን ነው እና ኢትዮጵያም ላሉ እዚህም ላሉ አባቶች የምታስተላለፉት መልእክት ካለ ሳምሶን፣ ወደ አንተ ልምጣ።
እሺ፣ አመሰግናለሁ በድጋሚ ስመኝሽ። ያ በያሉበት ኢትዮጵያ ሆነው ወይም እዚህም ሀገር በጣም የሚገረርሙ አባቶች አሉ፣ ብዙ የሚያስተምሩ ኃላፊነት የሚወጡ። ለሁሉም እንኳን አደረሳችሁ ላለው ልጆቼንም ኢትዮጵያ ባሉበት እንዴት ናችሁ ማለት ፈልጋለሁ። ባለቤቴንም በጣም አመሰግናለሁ አባት ስላረግሽኝ ማለት ፈልጋለሁኝ። ስመኝሽ።
በጣም ደስ ይላል። ሲሳይ ሳንተ የምታስተላልፈው መልእክት ካለ በሱን ጨርሳለን።
እሺ፣ እግዚአብሔር ይስጥልኝ። በድጋሚ በጣም አመሰግናለሁ። እናመሰግናለን አንቺንም። በእውነት በኢትዮጵያ ላላችሁ በብዙ የኑሮ ውድነት ችግር ውስጥ ልጆቻችሁን ለተሻለ ማዕረግ ለማብቃት ደፋ ቀና የምትሉ የምትወጡ የምትወርዱ አባቶች ሁላችሁ እንኳን ለአባቶች ቀን አደረሳችሁ። የምትሰሩት ስራ ትውልድ የሚተካ ነው፣ ሀገር የሚያቀና ነው፣ ለሀገር ትውልድ የሚያተርፍ በመሆኑ ኩራት ይገባችኋል። በእውነት እግዚአብሔር ክብረትን ይስጣችሁ። በተለይም ደግሞ በብዙ ጫና ውስጥ 6 ልጆችን ለትልቅ ማዕረግ ያበቃ አባቴ፣ ጥሩ ሞዴልን ያሳደግከን ለብዙዎች አራያ የሆንክ አባቴ እንኳን ለአባቶች ቀን አደረሰ ማለት እፈልጋለሁ። እግዚአብሔር ይስጥ።
እሺ፣ እኔም አመሰግናለሁ። ሲሳይና ሳምሶን እዚህ አሜሪካን ሀገር የሚኖሩ ሁለቱም የ3 ልጆች አባት ናቸው። በአባትነት በተለይ አሜሪካን ውስጥ አባት ሆኖ ማሳደግ ምን ይመስላል የሚለውን ስላስቃኙን እንዲሁም የአባትነትን ምክራቸውን እና ልምዳቸውን ስላካፈሉን በአድማጮች ስም በጣም እናመሰግናለን። በድጋሚ በኢትዮጵያም ሆነ በተለያየ ዓለም ክፍል የምትገኙ አባቶች እንኳን ለአባቶች ቀን አደረሳችሁ ማለት እንወዳለን። እንግዲህ እለቱን ለአባቶች የሚገባቸውን ፍቅርና ምስጋና በመስጠት የምናከብረው ቀን እንዲሆን እንላለን። ስመኝሽንና እንግዶቿን እናመሰግናለን። በድጋሚ መልካም አባቶች ቀን። አብራችሁን ቆዩ። ግርማ ተፈራ ካሳ አባብዬ እያለ የሚያዜመውን ልጋብዛችሁ።
ነው ስምን የሚያስጠራ አባቴ የሳባቴ ዋሴ ተበቃ
ፕሮግራማችን ይቀጥላል። ቀጣዩ ቅንብር ወደ ትግራይ የሚወስደን ነው። ፈቃዱ ኃይሉ የንግድ ዓለም እንቅስቃሴውን በዶሮ እርባታ የጀመረ ወጣት ነው። በአመታት ውስጥ ወደ ተሳካ የከብት እርባታና ወተት ልማት የተሸጋገረው ፈቃዱ በአሁኑ ጊዜ ደግሞ ፊቱን ወደ ሰብአዊ እንቅስቃሴዎች አዞሯል። በትግራይ ክልል ለሚገኙ ተፈናቃዮችና የጤና ችግር ላለባቸው ወገኖች ወተት በማቅረብ እየረዳ ይገኛል። ዓለም ፍስሐ አነጋግሮታል።
ፍቃድ ኃይሉ ልጅነትን ዶሮ በመሸጥ ጀምሮ አሁን ከ40 በላይ የፈረንጅ ላሞችን በማፍራት የተፈናቀሉና የጤና ችግር ያለባቸውን የህብረተሰብ ክፍሎች እያገዘ እንደሚገኝ ይናገራል። ፍቃድ ኃይሉ 40ዎቹ የዕድሜ ክልል ገደማ ይገኛል። ታታርና ለለውጥ የሚተጋ ሰው ነው። የዶሮዎችን መሸጥ ስራ አቋርጦ ቁርስ ቤት ከፍቶ ስራ ሲጀምር በ2007 ዓመተ ምህረት ደግሞ 2 የፈረንጅ ላሞችን በመግዛት ማራባት እንደጀመረ ይናገራል።
መጀመሪያ ዶሮ ነጋዴ ነበርኩ። ዶሮ ስነግድ ያው ታችኛው ስራ ነው። ከዛ ከዶሮ ነጋዴ ትንሽ ፋታ ግንቼ ወደ ቁርስ ቤት ተሻገር። ቁርስ ትንሽ ቁርስ ቤት ከፈትኩና ከዛ እሱን ስከፍት የወተት ችግር አየሁት። የወተት ችግር ሳይ ወተት እንግዲህ ምን ላርግ ብዬ እናቴ 2000 ዓመተ ምህረት የሆነች ትንሽ የቦታ ገዛች። ከዛ እሷን ስትገዛ እኔ እሷን ቤት ክራይ ስለነበርኩ ከዛ ወጥቼ ወደ እሷ ገባው። ይሄን ስገባ የግድ ከብቶች ማርባት እንዳለብኝ ወተት የራሴ መሆን እንዳለበት አመንኩ። ከዛ የወተት ከብቶች 2 ትናንሾች ገዛው። እነሱም ቻሌንጅ ሆነ። እነሱ እስከሚያድጉ ወተት ስለማላገኝ እነሱን ሽጬ 2 ተላልቆች ገዛው። የፈረንጅ ከብቶች ናቸው። ተላልቆች የፈረንጅ ከብት ገዛው፣ ሆላንድ የሚሉት። አሁን እነዛ ሆላንድ የፈረንጅ ከብት ስገዛ አንዲቷ በሁለተኛው ወር 1 ጥጃ ወለደች፣ ሴት ወለደች። ያቺኛውም ሴት ወለደች። ከዛ 4 ሆኑ። 4 ሲሆኑ ያው እነሱን እያሳደኩ ወደዚህ 45 ከብቶች ተሻገሩ። 45 ከብቶች ሲሻገሩ 5ቱ ያው አንዳንድ ጉዳቶች ተጎድተዋል። አሁን እነሱ ሲጎዱ ያው እነሱ ተጎድተዋል ብለንም አላቋረጥንም፣ እየሰራን ነው። የገዛኋቸው በ2007 ዓመተ ምህረት ነው።
ፍቃዱ ከላሞቹ በየቀኑ ከ150 እስከ 200 ሊትር ወተት የሚያገኝ ሲሆን አልተገኘም ከተባለ 100 ሊትር በየቀኑ እንደሚታለቡ ሲያውስ ከዚህ ወተት ለተፈናቃዮች ከ50 እስከ 75 ሊትር በየቀኑ በነጻ እንደሚሰጥ ይገልጻል።
ወተት ለቁርስ ቤት ተሸፈኑልኝ፣ እነሱ እንዲራቡ ጣርኩ። ከዛ ላሞቹ ከ200 ሊትር እስከ 150 ይታለባሉ። እስከ 100 በቃ አነሰ ቢባል 100 ሊትር ታገኛለህ በቀን። በ2008 ዓመተ ምህረት ከደሴ፣ ከኮምበልሻ፣ ከባህር ዳር የተፈናቀሉ ወገኖች ነበሩ። 45 ሰዎች በየቀኑ አንዳንድ ሊትር የቀዳማዊ ወያኔ ነዋሪዎች ሆኖ እዛ የተሰበሰቡ የእርዳታ ክፍሎች በአንዳንድ ሊትር ለ2-3 ወር ሙሉ የተቸገሩ ሰዎች እየሰጠው ነበር። ከዛ ሆኖም ቀጣይ ችግሩ አላለቀም። የኢትዮጵያና የትግራይ ሰራዊት ግጭት ተፈጠረ። እንደዚህ ሆኖ ሲጓዙ የተፈናቃይ የምዕራብ፣ የሽሬ፣ ሸራሮ፣ የሁመራ ሁሉ ተፈናቃይ ወደ መቀሌ ገባ። ያን ተፈናቅሎ አሁን ሰው እጅ ወድቆ ልታይ ህሊናይም ሊቀበል አልቻለም። እንደዛ ሲያስብ ዝም ብዬ ሄጄ እዛ አስተባባሪው ነበረ። እዚህ ችግረኞች ያሉ የታመሙ ወልዶ ትንንሽ ከ5 ዓመት በታች የያዙ እናቶች ልጆች ያሉ ንገሩኝ፣ እናት አባት የሌላቸው ጠፍቶ ሰው የሌላቸው ልጆችም አሉና ንገሩኝ፣ እንደዚህ ሰምቼ ነው የመጣኋት ስላቸው 100 ሰው አመጡልኝ። እንደዛ ሲያመጡልኝ እኔ ደግሞ በቀን 75 ሊትር 50 ሊትር እየሰጠው ከ2013 እስካሁን አላቋረጥ።
ከዚህ በተጨማሪ የጤና ችግር እንዳለባቸው በሐኪሞች የተረጋገጠላቸው የህብረተሰብ ክፍል እያገዘ እንደሚገኝ ፍቃዱ እንዲህ ይገልጸዋል።
ከአቅም በታች በሽታ የተሸከሙ ሰዎች አሉ። እነሱም ደግሞ ስታያቸው እንዲኖሩልህ፣ እንዲድኑልህ፣ የአገርህ ዜጋ እንደመሆናቸው መጠን እንዲኖሩ ትፈልጋለህ። ኤች አይቪ የተያዘም አለ። ለዚች ቀን ያቋርጣል የማይባለው እንደ ፍላጎቱ የሚጠጣ ወተት፣ አሁንም እንደዛም የሚዛን ማነስ ሆስፒታል መቀሌ ሆስፒታል ነው የሰጡኝ በደብዳቤ አርጎ ቺን ልጅ ምንም ልናረጋት አንችልም መድኃኒትም የለም ብሎ ደብዳቤ ወዲ እኔ ላኩ እኛ ከዚህ ተሰምተን ነው የመጣናል ነው እሺ አልኳት እስካሁን እየጠጣች ነው
ፍቃዱ በመጋቢት ወር 2013 ዓመተ ምህረት አካባቢ የጀመረውን እገዛ እስካሁን 2.5 ሚሊዮን መድረሱን ሲገልጽ ገና እንደሚቀጥልን ተናግረዋል ፍቃዱ ይህንን እገዛ ሲያደርግ በክራይ ቤት እንደሚገኝም ጨምረ ገልጸዋል።
ይችላል ምንም የለኝም የቤት ክራይ ነው መኖረው ባለትዳር ነኝ የድርጅትም ክራይ ነው መኖሪያም ክራይ ነው ይሄ እናቴ ቤት ነው 2.5 ሚሊዮን ይሆናል እኔ ማለት ይሄ ማለት ገና ነው ይሄም 10 ሚሊዮንም ሊደርስ ይችላል አይታወቅም ትግራይ ነጻ እስከምትሆን ከድህነት ከመከራ ስራ እስከምትጀምር እንግስቃሴው እስከምትጀምር ነው ምለው ፕሮግራሙ ይሄ ደግሞ መቼ ነው አይታወቅምና እስከ መጨረሻ መስጠት የእስራኤል ዋናው መነሳሻዬ ነው።
ይህንን ስናይ ተግባር ለማድረግ ያነሳሳው ነገር ሲጠየቅ ሰዎችን ማገዝ ሰው መሆን በቂ ነው በማለት እንዲህ ይላል።
ሰው እኮ እየጠፋ ነው እየራበው ነው እየታመመ ነው መድኃኒት በማጣት በራብ በመከራ በችግር በስትረስ እየታመመ እየሞተ ነው። ይህን እየሞተ እያየ አንተ እንዴት አድርገህ መርጠህ ልትበላ ትችላለህ መርጠህ ልተኛ ትችላለህ? ሰው ከሌለስ ይሄ ድርጅት የሚባል ይሄ ፋብሪካ የሚባል ምን ይዞ ነው ድርጅትና ፋብሪካ መሆን የሚችለው? እኔ ሰው ተርፎልኝ ብዙ ነገር ልሰራ ስለምፈልግ ነው ሰው መኖር ስላለበት ነው። እነዚህን ይዤ በኋላ የትግራይ ትልቅ የወተት ፋብሪካ ልትሆን ስትችል ሰው ይዘህ ነው ፋብሪካውን ስትተክል እኮ ሰው ሲጠቀምልህ ነው። ሰው ከሌለ ምን ያርግልሃል ፋብሪካ? ምን ያርግልሃል ከብቶች? እኔ ዋናው መፈልገው እኮ ህዝቡን ነው። ህዝቡን ካለ ሁሉ ነገር ማድረግ ትችላለህ። ህዝቡን ከሌለ ግን ምን ያርግልሃል መኖር? ምን ያርግልሃል ፋብሪካ? ምን ያርግልሃል ብር? ዋናው ሪሶርሱ ሰው ነው። እሱን ብዬ ስለማምን ነው።
በፍቃዱ እገዛ እየተደረገላቸው ካገኘኋቸው አስኳል ተስፋይ አንዷ ናት። አስኳል በሽተኛ ልጅ አላት። አስኳል ልጇን ከበሽታው እንዲድን እና እንቁላል በብዛት መጠቀም እንዳለበት ከሐኪሞች ስለተነገራት ይህንን ችግር ፍቃዱን ለማገዝ እንደረዳት ትናገራለች።
ችግሬ ልጄ በጣም አሞኝ ነበር። ህመሙ ቲቪቲ ህክምና ሄጄ ነበር። እንቁላልና ወተት መጠቀም አለበት ስለተባልኩ ፍቃዱ ረዳኝ ማለት ነው። የሆነ ሰው ተሸግሬ ስላልኩ ከፍቃዱ ጋር አጋናኝ። ፍቃዱ በጣም ጥሩ ሰው ነው። በየቀኑ ወተት ይሰጠኛል። ጥሩ ውጤት አገኘው። በጣም ጥሩ ነው። ውጤቱስ በጣም ጥሩ ነው። ምሳሌ አንገቱ እበጥ ነበር፣ ቀንሰዋል። ተኝቶ ነበር፣ መንቀሳቀስ ጀምሯል። ጉልበቱ ጥሩ ሆነዋል። እኔ በጣም ደስ ብሎኛል። ፍቃዱስ በጣም እግዚአብሔር ይርዳ።
ሌላኛው የፍቃዱ ኃይሉ እገዛ ተጠቃሚ አሽመላሽ ቀለም ይባላል። አሽመላሽ የጤና ችግር እንዳለበትና ፍቃዱ በሚያደርግለት እገዛ ጤንነቱንና ጉልበቱን እየተሻሻለ መሆኑን ይገልጻል።
ያው ፍቃዱ ለኛ የሚያግዘን ያው እንዳልኩ የአንድ ሰው ህይወት ለመዳን ብሎ የሚያግዘን ያለ አግኝተ ሳይሆን ምን ከዛች ያለችው ተካፍዬ ከወንድሞች ተካፍዬ ልብላ ብሎ ነው እንጂ አግኝታል ከህዙ በላይ ወይም ካለው በላይ አይደለም። እና ባለች ፈቃዱ ለኛ እንዳባታችን አርገንም ያው እንዳባት ያርገን በጣም ማየው ምን የኔ በሽታ ሁሉ አይቶ ተቸግሬ መሆን አይቶ ነው የሚያግዘኝ ያለው። ወተት በየቀኑ ግማሽ ሊትር ወተት ያግዘኛል ማለት እና ወተቱም ጥሩ ውጤት አምጥቶልኛል እስካሁን ያለው እና ለቀጣይም በዚህ እንዲቀጥልልን ነው የምንፈልገው። ሌሎችም ከፈቃዱ መማር አለባቸው። ምክንያቱም ለአንድ ሰው አንድ ሀብታም ለአንድ ሰው እንኳን ቢያግስ አለም የተቸገረ ሰው ቢያግስ ጥሩ ነው።
ሁሉም ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። አለም ፍሳል የአሜሪካ ሬዲዮ ከመቀለ።
የምትከታተሉት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው። ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ልታደምጡን ትችላላችሁ። የቀለም ስዕልና የግራፊክስ ጥበብ ሙያተኛዋ ማህሌት ብርሃኑ የሙሉ ጊዜ የስነ ልቡና ባለሙያም ነች። ማህሌት በዕለት ተዕለት ህይወቷ እርሷንም ሆነ ሌሎች ሴቶችን የሚያጋጥሙ ችግሮችና ተግዳሮቶችን በሸራ ላይ በማሳረፍ ትታወቃለች። የስዕል ጥበብ ስራዎቿ ኩኩስ ፔንስል ወይም የኩኩ እርሳስ በሚል ስያሜ በማህበራዊ ሚዲያ ላይ ይገኛሉ። ማህሌት ከኤደን ገረመው ጋር ያደረገችው ቆይታ ቀጥሎ ይቀርባል።
በጣም ነው ማመሰግነው። እንግዲህ የስዕል ስራዎችሽን ኩኩስ ፔንስል ብለሽ ነው በተለያዩ ማህበራዊ ሚዲያዎች ላይ ያስተዋወቅሻለሽ።
አሪፍ ጥያቄ ነው። ኩኩ እኔ ነኝ። ኩኩ የቤተሜ ነው። ኩኩ ስል ኩኩስ ፔንስል ለምን ተባለ ደግሞ ከሚል ጥያቄ ከመጣ ያው ፋስ ቤዝ ነው። ብዙ ጊዜ ስዕል ላይ ለብዙ ነገር መጀመሪያ አይዲያሽን የምታሰፊው በብዛት በስኬች ነው። እርግጥ ነው አሁን ያው ዲጂታል ፕላትፎርሞች አሉ፣ በተለያየ መልኩ ስኬች ይሰራል። ግን ያው ትራዲሽናል የሆነውና በጣም መሰረት የያዘው ነገር እርሳ ስለሆነ ኩኩስ ፔንስል ብየዋለሁኝ።
እሺ፣ ያው የስዕልንችን ትሰሪያለሽ፣ እንዴት ነው የጀመርሽው? እስቲ ጥቂት ስለ ስዕል አጀማመርሽ ንገሪኝ።
አጀማመሬ አሁን እንዲህ በዚህ ጊዜ ነው ብሎ ለማለት ያስቸግራል። ምክንያቱም ያው አባቴ ሳሊ ነበር፣ አሁን በእርግጥ በህይወት የለም። እንደሚመስለኝ ያው ከልጅነትም ሳላውቀው ነው ስቲሙሌትድ ሆኛለሁ ማለት ቅርብ ነኝ ቀለሞች የማየት የስዕል እቃዎች የማየት የተሻለ ኤክስፖዘር ነበረኝ እና ቲንክ እሱም አስተዋጽኦ አድርጎልኛል። እኔ ከልጅነት ጀምሮ ያው ከእርሳስና ከወረቀት ጋር ነው ተለይቶ የሚያቅም ኦልሞስት ራሴን ሳስታውስ ጀምሮ አብሮኝ ያለ ነገር ነው። ሰው በዚህ እድሜን የጀመርኩት ለማለት ያስቸግረኛል። ግን ስዕልን ፎርማሊ አልተማርኩትም። የተወሰነ ጊዜ ኢንላይትመንት አርት አካዳሚ የሚባል የግል ትምህርት ቤት ተምሬያለሁ። ገብቼ አለ አሁንም ትምህርት ቤቱ ይመስለኛል። እዛ ስገባ ነው ጥሩ ቤዝ የሰጡኝ እና በትክክል ስዕልን መስራት እችላለሁ እንደ ፕሮፌሽን የሚል የሆነ አይነት በራስ መተማመን ያገኘሁት ከዛ በኋላ ነው። ከዛ አይ ቲንክ ባለፉት 4-5 ዓመታት ውስጥ ደግሞ በደንብ ሲሪየስሊ ያዝኩት በአራት አምስት ዓመታት ውስጥ ነው። በደንብ ፔጁንም ፕሮሞት ማድረግ የጀመርኩት ሰዎችንም በደንብ ኔትወርክ ማድረግ ስራዎችንም መሸጥ ምናምን የጀመርኩት ባለፉት 4-5 ዓመታት ውስጥ ነው።
አብዛኞቹ እንግዲህ ስራዎችሽ አብዛኞቹም ሳይሆን ሁሉም ማለት በሚቻልበት ሁኔታ የሴቶች ነገር የሚገልጹ ናቸው። ሴቶች ናቸው በንድፍሽ ውስጥም ያሉት። ስዕሉም ሴቶች ነው፣ እንቅስቃሴውም ወይም ደግሞ ንግግሩም የሴቶች ነው እና ያ እንዲሆን የመረጥሽበት ምክንያት ምንድን ነው? እሱ
እንደዚህ አስበሽ የምትመርጠው ነገር አይደለም። እንደ እውነቱን ለመናገር ማለት አሁን ላይ ያው አሁን ሳይኮሎጂ ባክግራውንድ ይዤ ሲገባኝ ነገሩ ሞር ሰብኮንሽስሊ ብዙውንም እድሜን ከእናት ከእህቶች ጋርም ስላደግኩኝ የሴት ነገር ሞር ይቀርበኛል ይመስለኛል አሁን ላይ ሲገባኝ። ስለዚህ ሳላውቀው እሱን ነው ሞር ጭንቅላቴ በደንብ እየተለማመደ ያደገው። የማየውም ነገር ወደዛ በጣም ይሳባል። ከዛ ደግሞ ከፍ እያልሽ ስትመጪ ደግሞ ያው ስታነቢ ያለውንም ሚዛናዊ ያልሆነ ነገር በተለይ ሀገራችንም ላይ ዓለምም ላይ አጠቃላይ ስታይ የሴት ነገር የበለጠ እንደ ሴትም ደግሞ እየቀረበሽ ይመጣል እና በዚህ ምክንያት ነው ብዬ ጀመርኩት ለማለት ይቸግረኛል። ግን የብዙ ነገሮች ጥርቅም ነው።
ምን አይነት የሀሳብ ግጭቶች፣ ምን አይነት ያልጣሙሽ ነገሮች ወይም ደግሞ አንቺን ቅሬታ የፈጠሩብሽ ከባህል ጋር የተያያዙ ነገሮችን ለማንጸባረቅ የምትሞክሪው በተለየ ስሜት የሰራሹ ለምሳሌ ስራ ካለ ከዛም ጋር በመነሳት አያይዘሽ ምሳሌ ሰተሽ ብታስረጅኝ።
አብዛኛው ማህበራዊ ነው ልል እችላለሁ። ያው ውስጡ ባህልም አለ በተወሰነ። ግን ያው አብዛኛው ምልከታዬ የሚገናኘው ሴቶች ብዙ ነገር የሚወሰንልን በዙሪያችን ባለ ሰው ራሳችንን ለማሰማት ብዙ ጊዜ አስቸጋሪ ነው። እንደ ሴት ከተማ ውስጥ ማድረግ አስቸጋሪ ነው እንኳን አይደለም ገጠር ውስጥ እና አብዛኛው ነገር ሴቶች ራሳቸው የሚወስኑት የራሳቸውን ድምፅ የሚያስተጋቡበት ነገር ሳይሆን ህይወታቸው ሙሉ በሌላ ሰዎች የሚመራ ነው እና ለምሳሌ በተለየ ስሜትም ባልለው ግን ያው ብዙ ሰው ጋር የደረሰውም የሚታወቀውም ስለሆነ አንድ ለከፋ ላይ የሰራሁት ስራ አለ። አንድ የጆሮ ማዳመጫ አድርጋ ጆሮዋን ደፍና ወደፊት ኮስተር ብላ የምትሄድ ልጅ ናት። ከዛ ከጀርባዋ የተለያዩ ሰዎች የሚሏትን ኮመንሊ የሚባሉ የለከፋ ቃላትን እነሱን በጽሁፍ ለማስቀመጥ ሞክሬያለሁ እና አሁን እሱ ለምሳሌ አብዛኛው ነገር እውነቱን ለመናገር ብዙ ሊባል ይችላል ራሴ የተባልኳቸው ናቸው እና ጥርቅም ነው ነገሩ። ከልጅነት ጀምሮ ነው ሁልጊዜ መንገድ ላይ በደንብ ራሴን መለስ ሳይው ነጻ ሆነን መንቀሳቀስ እንኳን አልችልም አይደለም ይቅርና ትልልቅ ውሳኔ ሰጪነት ላይ ለመቀመጥ እና ያ የኮረኮመን ይመጣል። ከዛ በኋላ የራሳችንን ሀሳብ ለማስተጋባት በጣም እንቸገራለን። እንደ ሴት ምሳሌ የውበት መለኪያ ሴት ልጅ እንድትሆን የሚጠበቁ የውበት መለኪያዎች አሉ። ከነዛ ጋር የተያያዙ ማህበራዊ ጉዳዮችን ነው በብዛት የምንቃስሰው።
አሁን ይህንን ስራ ስትሰሪው በብዛት ማህበራዊ ሚዲያን እየተጠቀምሽ ነው። በጣም ብዙ ሰውም ጋር መድረስ ይችላል። ግን አንቺ ስሜትሽን ለማንጸባረቅ ብቻ ብለሽ ነው የምትሰሪው ወይስ ደግሞ የህብረተሰቡን አመለካከት በዛ ነገር ላይ ግንዛቤ እንዲጨብጡ ብለሽ አስበሽ ግብ ኖሮሽም ትሰሪያለሽ?
አጀማመሩ የራስን ስሜት ለመተንፈስ ነው። እውነቱን ለመናገር እኔ ብዙ የቃል ሀብታም ሰው አይደለሁም። ብዙ መናገር የምቀልኝም ሰው አይደለሁኝም። በብዛት አለመናገር የማይመርጥ ሰው ነኝ እና ደግሞ በጣም ይረዳል ለእንደዚህ አይነት ሰው ጥሩ ሀሳብን መግለጫ ንዴትም ጭንቀትም ካለ መተንፈሻ ነው ለእኔ እና መጀመሪያ ላይ ያው ብዙ የሚያበሳጩኝ ነገሮች አሉ። ኦብዘርቭ አደርግ አካባቢን ስመለከት እና ቃ ማድረግ የምችለው ነገር ያው በዚህ መልኩ ነው ሀሳቤን ማስተላለፍ የምችለው። ስለዚህ መነሻው የራስን ስሜት ከማንጸባረቅ የጀመረ ነው። በኋላ ላይ ግን የተወሰኑ ስራዎችን ፖስት ካደረግኩ በኋላ ምላሹን ሳየው በጣም ነው ብዙ ሰው ጋር የሆነ ጥሩ ነገር ፈጥሮ አየሆኝ። ማለት ፖዘቲቭ ኮመንት ማግኘት ሳይሆን ማወያየት እንደቻለ አየሆኝ። ያ ማለት ጥሩ የሚኮረኩር ነገር ሆኗል ማለት ነው። ስለዚህ እኔም እየቆየው ያው በደንብ መስመር እያስያዝኩ በደንብ እያሰብኩኝ ስትራክቸር እያስያዝኩኝ መስራት ጀመርኩኝ። እንደዚህ እዚህ ማህበረሰብ ጋር ልድረስ ብለሽ ስትሰሪ በጣም እንደውም ያስቸግራል። አይዲያ እንደዛ አይመጣም ብዙ ጊዜ ከውስጥ ሲሆን ነው እና ብዙ ሰው ጋር መድረስ የሚቻለው በጣም ከውስጥም ስለሆነ ይመስለኛል። ከድርጅቶች ጋር በተያያዘ ያው የድርጅቶችን ስም ባልጠቅስም ያው ሴቶች ላይ የሚሰሩ ድርጅቶች ናቸው። ከእነሱ ጋር የተወሰኑ የፖስተር ስራዎችን እየሰራው ነው ያለሁት። አሁን
ስራዎችሽን በኤግዚቢሽን ለማሳየት አስበሽ ታውቂያለሽ?
ከኤግዚቢሽን ጋር በተያያዘ የግል ኤግዚቢሽን እስካሁን አላወጣሁም፣ ግን አስባለሁ በእርግጠኝነት አይቀርም። በጋራ ኤግዚቢሽን የሀ ዲጂታል አርት ይዤ ወጥቻለሁ። ስራዎችን ጥሩ ምላሽ ነበረው እዛ ላይ።
ስለ ልቦና ሐኪምነትሽ እንምጣ። እንዴት ነው ሁለቱን አጣጥመሽ የምትሄጂው? ከጊዜ አኳያ ከስራም አኳያ አግዞኛል ብለሽ የምታስቢው ነገር አለ ወይ? ስነ ልቦናው የደገፈበት ሁኔታ አለ ወይ?
ያው በቀጥታም ባይሆን በተዘዋዋሪ ይደግፈዋል። ሳይኮሎጂ ስትማሪ ብዙ ጊዜ የሰዎችን የተለያየ መሆን የተሻለ እንድትረጅ ያደርጋል እና ያ ደግሞ ጥበቡም ላይ እይታሽን በጣም ያስተካክለዋል። የተለያየ ዴፊኒሽን አለ ውበት የሚባለው ነገር ራሱ እና ሁሉንም ነገር እንደ ራሱ ማየትም ብዙ አለመፈረጅም በሰዎች ነገር ውስጥም በጣም ብዙ ጣልቃ አለመግባትም ያስተምራል። ከጊዜ አኳያ ያው ቀላል አይደለም፣ ከባድ ነው። ምክንያቱም የሙሉ ጊዜን ስራ ሰርተሽ ከዛ ደግሞ ስዕልም ራሱ በጣም ብዙ ነገር ይጠይቃል። ካልሆነ በምትፈልጊ ልክ አይከፍልሽም እና ባለው ሁኔታ ሴት ስትሆኚ የሚጠበቅብሽ ማህበራዊ ግዴታዎች አሉ። እነሱን መወጣት በጣም የሚታሰብ ነው እና የምትተሪው ነገር ይበልጣል። በዛ መሀል ደግሞ ያው አስቸጋሪ ያለሽ ባላንስ አድርጎ ለመሄድ ግን ሁለቱም መወዳቸው ሙያዎች ናቸው።
ማህሌት ብርሃኑ ወይም ኩኩ ፔንስል ከአሜሪካ ድምጽ ጋር ለነበረሽ ቆይታ አመሰግናለሁ።
ወደ ቀጣዩ መሰናዶ ስናልፍ በአርቲስት ዳዊት ነጋ አሟሟት ዙሪያ እየተናፈሱ ያሉት ወሬዎች እውነትነት እንደሌላቸው የአርቲስቱ ወዳጆች ገለጹ። በስቱዲዮ ውስጥ በዝግጅት ላይ የነበሩት የጥበብ ስራዎቹ በአግባቡ ታትመው ለገበያ እንደሚቀርቡም ተገልጿል። የአርቲስት ዳዊት ነጋ የቀብር ስነ ስርዓት ማክሰኞ ዕለት ሰኔ 7 2014 ዓ.ም አዲስ አበባ በሚገኘው የቅድስት ስላሴ ካቴድራል ተፈጽሟል። ዳዊት ነጋ ማን ነው? የህይወት ጉዞና የጥበብ ስራውስ ምን ይመስላል? ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል።
ድምፃዊ ዳዊት ነጋ በ1980 ዓመተ ምህረት በመቀለ ከተማ እንደ ማርያም እየተባለ በሚጠራው ሰፈር ነው የተወለደው። ወላጆቹን በልጅነቱ በሞት ያጣው ዳዊት በዚህ ምክንያት ብዙ ችግር ማሳለፉንና እድገቱ በፈተና የተሞላ እንደነበር በተለያዩ ጊዜያት ባደረጋቸው ቃለ መጠይቆች ገልጿል። በዚህ አይነት ህይወት ውስጥ እየኖረ ያለ ነበር ዳዊት ነጋ ለሙዚቃ የነበረውን ፍቅርና ተሰጥኦ ማሳየት የጀመረው። አብሮ አደጉና የቅርብ ጓደኛው አዲስ ኃይለ ስላሴ ተማሪዎች እያሉ ክራር ይጫወቱላቸው እንደነበር ያስታውሳል።
ኤሌመንታሪ ተማሪ ያለ ክራር ምናምን ይጫወት ነበር። ትልቅ የሙዚቃ ፍቅር ነበረ። ትልቅ አርቲስት እንደሚሆን፣ ትልቅ ዝነኛ እንደሚሆን ሲነግረን ነበር በልጅነቱ።
ዳዊት ሙዚቀኛ የመሆን ህልሙን እውን ለማድረግ በተግባር መንቀሳቀስ የጀመረው ክራር በመጫወት ብቻ አልነበረም። ድፍረትና በራስ የመተማመን መንፈስ የነበረው ዳዊት በመቀለ ከተማ ወደ ነበረው ሰርከስ ትግራይ በመሄድ የሙዚቃ ቡድኑ አባል ለመሆን አመልክቷል። ሰርከስ ትግራይ ዳዊትን በድምፃዊነት ባይቀበለውም በከበሮ ተጫዋችነት ስራ እንዳስጀመረው ጓደኛውና አብሮ አደጉ አዲስ ኃይለ ሥላሴ ይገልጻል። በኋላም የሰርከስ ትግራይን የሙዚቃ ቡድን ለቆ የትግራይ ፖሊስ ኦርኬስትራን በመቀላቀል ለስድስት ዓመታት ሰርቷል። በዚህ ሁኔታ ከሙዚቃው ዓለም ጋር የተዋወቀው አርቲስት ዳዊት ነጋ የትግርኛ ባህላዊ ዘፈን መስራት እንደጀመረ አዲስ ኃይለ ሥላሴ ተናግሯል።
መጀመሪያ ከህዝብ ጋር ያገናኘው ሙዚቃ ዳመና የሚል ሙዚቃ ሰርቶ በዛ ነበር ትንሽ እውቅና ያገኘው። ከዛ በኋላ መንደሬ፣ ህዲያተ መቀለ የሚል ሲሰራ ነበርና ሞር ወደ ዘመናዊ የገባበት ደግሞ ከምገልገለ መስቀል የሚል ዘፈን እሱ ትንሽ ወደ ባህላዊ ሙዚቃ ሲገባ እሱን አስታወቀው። ከዛ ነክባባይለን፣ ወዛሜ፣ ዘው ይደሮ እያለ ትልልቅ ባህላዊ ሙዚቃዎች ትግርኛ ተጫውተዋል። የሁሉ ሰው የሚያውቀው ስራዎች ናቸው።
በዚህም ዳዊት ነጋ ከሰላሳ በላይ ዘፈኖችን በማውጣት ትልቅ ሙዚቀኛ የመሆን ህልሙ ምኞት ብቻ ሳይሆን በጥረት የሚጨበጥ ግብ እንደነበር አሳይቷል። በተለይም ወዛመይ፣ እኖኺ ባባይለን እና ዘዊደሮ የሚሉት ዘፈኖቹ በሙዚቃ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን አትርፈውለታል። ዘፈኖቹ ትግርኛ በሚሰማው አድማጭ ብቻ ሳይሆን በሌላውም ዘንድ ተጽዕኖ መፍጠር ችለዋል። ዳዊት በዚህ ደረጃ ተወዳጅነትን ያተረፈው ጠንካራ ስራዎችን በመስራቱና የተለየ ያዘፋፈን ስልት ይዞ ስለመጣ ነው ይላል ካሌው ደሳለኝ።
ሁሉም ትግርኛ ቋንቋን የሚሰማም የማይሰማም ኦዲየንስ የያዘ ድምፃዊ ጠንካራ ስራዎች ነው የሚያቀርባቸው። እጅግ ተወዳጅ ስራዎች ናቸው። ከክሊፖቹ አንጻር ስትመለከት ከሚያቀርባቸው ሙዚቃዎቹ፣ ስራዎቹ፣ ግጥሞቹን ይዘታቸው ትግርኛ ቋንቋ ለሚችል ይዘታቸው ትግርኛ ቋንቋ የማይችል የማይሰማም ሰው ክሊፖቹንም የአዘፋፈን ስልቱንም እሱም እነሱን ነገሮች ትልቅ ደረጃ አድርሶ የሰራ በመሆኑ ነው ይህን ሁሉ ኦዲየንስ ማግኘት ይችላል።
ከኢትዮጵያ ውጭ አብሮ የመጓዝና የመስራት አጋጣሚ አግኝቶ እንደነበር የሚናገረው ድምፃዊ ታደለ ሮባ በበኩሉ ዳዊት ትልቅ አቅም የነበረው ሙዚቀኛ እንደሆነና በዘርፉ አዲስ ስልት ይዞ እንደመጣ ይገልጻል።
ግብጽ ላይ ጥሩ ብዙ ትውስታዎች አሉ። የአየር አዳላ ምሮ ያዘጋጀው ይሄ የኢንተርናሽናል ጉዞ ነበረ። የኤልያስ መልከ ያቀናበረው እና ብዙ ፖቴንሻል ነበረው። አንድ አርቲስት ሲመጣ የሙዚቃውን ብቻ ወይም ደግሞ የድምፅን ብቻ ሳይሆን ስታይልን ይዘህ ትመጣለህ እና ዳዊት ይዞት የመጣው ስታይል ብዙዎቹን ማለት ተከታይ አግኝቶበታል። ከሱ በኋላ ብዙ የትግርኛ ወጣት ዘፋኞች ወጥተዋል።
አርቲስት ዳዊት ያመጣው አዲስ የአጨዋወት ስልት ባህላዊ ዘፈንን በዘመናዊ መንገድ መጫወት የሚል ነው። በዚህም በትግርኛ ባህላዊ ሙዚቃ ትልቅ ለውጥ ማምጣቱን አዲስ ኃይለ ሥላሴ ይገልጻል።
አዲስ የትግርኛ ሪቮሉሽን ነው የፈጠረው። ተኝቶ የነበረ የሙዚቃ ትግርኛ ሙዚቃ በአንዴ ነው ያነሳው። በጣም በሚገርም ሁኔታ በዘመናዊ ክሊፕ የሚገራረም ቅድ ያላቸው የሚገራረም አዘፋፈን አዲስ ላይ ሊዞ መጥቶ ግን ባህላዊና ስሞ ሳይስብ ቆንጆ ሙዚቃ ሰርቶ ለብዙ አርቲስቶች አርአያ ሆኖ ብዙ አርቲስቶችን በዛ መንገድ ትልልቅ ሙዚቀኛ ተፈጥረዋል።
ዳዊት ነጋ ባህላዊ ሙዚቃን በዘመናዊ ስልት በመጫወቱ የትግርኛ ሙዚቃን በአንድ ደረጃ ከፍ አድርጎታል ይላል ሌላኛው የቅርብ ጓደኛው ሰለሞን ገብረ እግዚአብሔር።
ዳዊት ብርቱዕ ደራፊ እዩ ብመዓልቱ ሓደ
ዳዊት ጎበዝ ዘፋኝ ነው። በየቀኑ አዳዲስ ነገሮችን የመስራት አቅም ነበረው። በአንድ ቀን አንድ ዘፈን ከነ ግጥሙና ዜማው የመስራት አቅም ነበረው። ለዛና ባህል የማወቅ ችግር አልነበረበትም። ትግርኛን በአንድ ደረጃ ከፍ አድርጎታል። ወዛመይ በሚለው ዘፈኑ ያየነው ይህን ነው። ባህላዊውን ከዘመናዊ ጋር በማዋሃድ እንዴት አዲስ ነገር መፍጠር እንደሚቻል አሳይቶናል ነበር ያለው ሰለሞን። ዳዊት የሙዚቃ ኖታን በማጥናቱ ሙዚቃን በእውቀት ይሰራው እንደነበር የሚገልጸው አዲስ ኃይለ ሥላሴ የትግርኛ ሙዚቃን በዓለም ደረጃ ለማስተዋወቅ በኮክ ስቱዲዮ አፍሪካ ሙዚቃ ለመስራት እንደተመረጠ አዲስ ሙዚቃም እንደሰራ ይገልጻል።
ኮክ ስቱዲዮ በትግርኛ ሙዚቀኛ ብቸኛ እሱ ነበር የጠራው። በጣም የሚገርም ስራ ሰርቶ ወለሎ የሚል እዛ አዲስ የማፈጥረው ከዛ አልፎም ደግሞ ለኢንተርናሽናል ኢቨንት ፈልገውት ከትልልቅ ከውጭ ሀገር አርቲስቶች ጋር ነው። ጥሩ ዜማ ሰርቶ ጥሩ ስራ ሰርቷል።
አርቲስት ዳዊት በህይወት ዘመኑ ያሳለፈው ውጣ ውረድና ለሙያው የከፈለው ከፍተኛ መስዋዕትነትም ለብዙዎች ምሳሌ እንደሚሆን ካሌብ ደሳለኝ ይናገራል።
አብዛኞቻችን ባጭሩ ለማደግ ባጭሩ ራሳችንን ትልቅ ቦታ ለማድረስ ልፋቱን ድካሙን የማንፈልግበት ጊዜ ነው። ያቋረጥ ጊዜ ነው ጊዜው ራሱ። እሱ ግን የመጣበትን የህይወት ተሞክሮ ስናየው በጣም እጅግ ፈታኝ የሆነ ለአስጨራሽ ጉዞ የተጓዘው። በልጅነቱ ነው መከራን መቅመስ የጀመረው። ምን ያህል ፈታኝ ጊዜ እንዳሳለፈ ለሙያው የከፈለው ዋጋ ያህን ተሞክሮ ለወጣቱ እጅግ ምን ያህል አስተማሪ እንደሆነ ማንም ሰው ከምንም ተነስቶ ትልቅ ቦታ መድረስ እንደሚችል በጣም ትልቅ የህይወት ተሞክሮ ያለው ልጅ።
አርቲስት ዳዊት አዳዲስ የሙዚቃ ስራዎችን በማዘጋጀት ላይ ያለ ነበር በሞት የተለየው። በስቱዲዮ ያሉት ስራዎቹ አብዛኞቹ የተጠናቀቁ በመሆናቸው ወደፊት በአግባቡ ታትመው ለሙዚቃ አፍቃሪዎች እንደሚደርሱ፣ በአርቲስቱ የዩቲዩብ ቻነልም እንደሚጫኑ ጓደኛው አዲስ ኃይለስላሴ ተናግረዋል። ባለትዳርና የአንድ ልጅ አባት የነበረው ድምፃዊ ዳዊት ነጋ በአዲስ ህይወት ሆስፒታል ለሶስት ቀናት ህክምና ሲከታተል ከቆየ በኋላ ነው ያረፈው። በሆስፒታሉ ዳዊትን ሲያስታምሙ ከነበሩት ዘመዶቹ አንዱ የሆነው መብራቱ ማማረ ዳዊት የስኳር ታማሚ እንደነበረ ለአሜሪካ ድምፅ ገልጿል። ሆኖም ህመሙን በሌላ መንገድ እቆጣጠረዋለሁ ብሎ በማመኑ መድኃኒት አይወስድም ነበር ብሏል። በመጨረሻዎቹ ቀናት የድምፃዊው የሆስፒታል ቆይታ ምን ይመስል እንደነበረም አብራርተዋል።
ቅድም ሰሙን በአካል አይተረኸምናን በስልክ ረኺበየ ነረ።
ከሳምንት በፊት በአካል አልተገናኘንም፣ በስልክ ግን አግኝቸው ነበረ። ጉሮሮውን ያመው እንደነበር ነገረኝ። አርብ ዕለት መታመሙን ሰማው። አልትራሳውንድና ሲቲ ስካን ተነስቷል። ስኳሩ እየጨመረና ሁለቱም ሳምባዎቹ ውሃ እንደቋጠሩ፣ ይህ ደግሞ ኒሞኒያ የሚባል የጤና ችግር ምልክት እንደሆነ ተነገረን። ቅዳሜ 8 ሰዓት አካባቢ መጨናነቅ ጀመረ። ኦክሲጅን በአፍንጫው ነበር የሚወስደው። የኦክሲጅን መጠኑ እየወረደ መምጣቱን ነገሩን። ወደ ጽኑ ህመምተኞች መታከሚያ ክፍል እንዲገባም ተወሰነ። ከዛም በመሳሪያ እገዛ እንዲተነፍስ ይደረግ ነበር። እሱም ግን ብዙ ሊያግዘው አልቻለም። በዚህ መሃል ብዙም ሳይቆዩ ዶክተሮቹ ከባድ ደረጃ ላይ እንደደረሰ ነገሩን ነበር ያለው። ዳዊት የየትኛውም የፖለቲካ ድርጅት ደጋፊ አልነበረም። በአሟሟቱ ዙሪያ የሚሰሙት ወሬዎችም ትክክል አይደሉም ያለው መብራቱም በወዳጆቹና በሙዚቃ አፍቃሪዎቹ ዘንድ ጥርጣሬ ስለነበር ግን የአስከሬን ምርመራ መደረጉን ተናግረዋል። ውጤቱም ከአንድ ወር በኋላ ይገለጻል እንደተባለ ጠቅሷል። የአርቲስት ዳዊት ነጋ የቀብር ስነ ስርዓት ባለፈው ማክሰኞ በካቴድራል ቅድስት ስላሴ ቤተ ክርስቲያን ተፈጽሟል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክብራትና ክብራን አድማጮቻችን የአሜሪካ ድምጽ ከዋሽንግተን ዲሲ ሲያስተላልፍ የቆየው የሁድ ምሽት መሰናዷችን በዚሁ ይጠናቀቃል። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። ነገ ሰኞ በሌላ ፕሮግራም እስከምንገናኝ በመስተንግዶ አብሬያችሁ ያመሸሁት ቆንጂት ታዬ ነኝ። በደህና አደሩ።